Gambino VOA.
ሰላም ጤና ይስጥልኝ እንደምን አምሽታችኋል አድማጮቻችን የጋቢና ቪ የሐሙስ ምሽት ታህሳስ 28 2014 ዓ.ም የልደት ዋዜማ መሰናዶ ከአሜሪካ ድምጽ ዋሽንግተን ዲሲ ጀምሯል። ለመላው የክርስትና እምነት ተከታዮች በሙሉ እንኳን ለገና በዓል በሰላም አደረሳችሁ ይላል። ለምሽቱ ከያዝናቸው ጥንቅሮች መካከል ጥቂቶቹን እናስተዋውቃችሁ።
ጻጫችንና ፕላኔት ደግሞ ጋላክሲ ውስጥ እንዴት ተገኙ? ይሁን ለመመለስ እንዲረዳ ነው እነዚህ ቴሌስኮፖች የሚላኩት።
United States ከሰሞኑ በእጅጉ ዘመናዊ ሆኖን የጀምስ ዌብ ቴሌስኮፕን ወደ ጠፈር ልካለች። ቴሌስኮፑ በህዋ ላይ ስለሚያደርገው ቅኝት ፋይዳ በተመለከተ ያነጋገርናቸው ዶክተር ብሩክ ላቀውን የሰማችሁት የምሽቱ እንግዳችን ናቸው። በሌላ በኩል የልደት ክብረ በዓል የሚከበርባት ታሪካዊቷ የላሊበላ ከተማ የገና በዓልን ለማክበር እንዴት እየተዘጋጀች እንደሆነች በዛ ከሚገኘው ባልደረባችን ጋር ቆይታ አድርገናል። ሌሎች ጥንቅሮችም አሉን። አብራችሁ እንድታመሹ በአክብሮት እንጋብዛለን። ሳቹ ኤደን ገረመው በመስተንግዶ ሀብታሙ ስዩም በዜናዎቹ ከመላው የአሜሪካ ድምጽ ስቱዲዮ ባለሙያዎች ጋር በመሆን ነው። አሁን ወደ ዜናዎቹ እንሻገራለን።
አመሰግናለሁ ኤደን። በኢትዮጵያ ትግራይ ውስጥ ያሉ ሐኪሞች በመንግስት ለውራት ዝግ በሆነችው ትግራይ ክልል የሕክምና መሳሪያዎችና መድኃኒቶች እጥረት በመኖሩ ታማሚዎች ሊድኑ በሚችሉ በሽታዎች በሞት እየተነጠቁ መሆኑን ማክሰኞ ባወጡት መግለጫ ላይ አስታውቀዋል። ሐኪሞቹ ባወጡት የጽሑፍ መግለጫ በክልሉ ባለው ትልቁ የአይደር ሪፈራል ሆስፒታል ውስጥ ያሉ ዶክተሮች የመሳሪያዎች፣ የደም ስር ፈሳሽ መስጫዎችና ኦክስጂንን የመሰሉ የሕክምና መሳሪያዎች እጥረት መኖሩ የሕሙማንን ሕይወት አስከፍሏል ብለዋል። በትግራይ ዋና ከተማ መቀሌ የሚገኙ ሐኪሞች በመግለጫቸው የአቅርቦት እጥረት በመኖሩ ባለፉት 6 ወራት የቀዶ ጥገናና ተያያዥ መሳሪያዎች ሕክምናዎችን ለመስጠት ጨርሶ የማይቻል ሆኗል ብለዋል። እንደ ሮይተርስ ዘገባ የሆስፒታል ዶክተሮች በእጥረቱ የተነሳ 117 ሞትና በተላላፊ በሽታዎች በአካል መቆረጥና በኩላሊት እክል በመሳሰሉ በርካታ የጤና መወሳሰቦች መድረሳቸውን አመልክተዋል። የናይጄሪያቱ የሰሜን ምዕራብ ዛምፋራ ግዛት ውስጥ በታጠቁ የውንብድና ቡድኖች አባላት ተጠልፎ እንደነበር የተነገረ ህጻናትን ጨምሮ 100 ሰዎችን ማስለቀቃቸውን የሀገሪቱ ፖሊስ አስታውቋል። ይሁን እንጂ በአካባቢው መረጋጋትን ማስፈናቅቷቸዋል የሚሉ ተቺዎች በሀገሪቱ የጸጥታ ኃይሎች ላይ ወቀሳ ያሰማሉ። ዩናይትድ ስቴትስ ከትናንት ረቡዕ ጀምራ ስደተኞችን ሜክሲኮ ውስጥ ወደምትገኘው ቱጃና የድንበር ከተማ መመለስ መጀመሯ ተገለጸ። ይህ በቀድሞው ፕሬዚደንት ትራምፕ ዘመን ጥገኝነት ጥያቄዎች የፍርድ ቤት ሂደታቸውን ከዩናይትድ ስቴትስ ውጭ ሆነው እንዲከታተሉ የሚያዘውን አሰራር መልሶ የሚከተል ነው ሲሉ የሜክሲኮና የተባበሩት መንግስታት የስደተኞች ድርጅት አስታውቀዋል። ዩናይትድ ስቴትስና ሜክሲኮ ባለፈው ወር የፌዴራል ፍርድ ቤቱን ትዕዛዝ ባከበረ መልኩ አወዛጋቢ የሆነውን የስደተኞች ደህንነት ጥበቃ ፕሮቶኮል እንደገና ለመጀመር መስማማታቸው ይታወቃል። ዲሞክራቱ የዩናይትድ ስቴትስ ፕሬዚደንት ጆ ባይደን ከሳቸው በፊት በነበሩት የሪፐብሊካን ፕሬዚደንት ዶናልድ ትራምፕ ዘመን የወጡትን ብዙዎቹ የከረሩ ናቸው የሚሏቸውን የስደተኛ ፖሊሲዎች ለመቀልበስ እየታገሉ መሆኑንም ተመልክተዋል። ዩናይትድ ስቴትስና ተባባሪ ኃይሎቿ ከኢራን ጋር ግንኙነት አላቸው የተባሉ የሚሊሻ ኃይሎች ሶሪያና ኢራቅ ውስጥ ባሏቸው የጦር ሰፈሮቻቸው ላይ የቃጡትን ተከታታይ የድሮንና የሮኬት ጥቃቶች መመከታቸውን ገልጸዋል። የተገለጸው በዩናይትድ ስቴትስ የሚመራ የአጋር አገሮቹ ኃይል ትናንት ረቡዕ ባወጣው መግለጫ ነው። ጥቃቱ የተፈጸመው በኢራን የሚደገፉ የሚሊሻ አባላት አረንጓዴው ክልል ተብሎ የሚታወቀውንና በሶሪያ ሰሜን ምስራቅ ክፍል አጋር አገሮች በሰፈሩባቸው የሶሪያ ዲሞክራቲክ ኃይሎች የጦር ሰፈር መሆኑ ተገልጿል። ጥቃቱ በጦር ሰፈሮቹ ላይ ዙር በተከታታይ እየተፈጸመ መሆኑንም ተመልክቷል። የአጋር አገሮቹ ጦር አጸፋዎቹን ወዲያውኑ መዲና ከተማ አቅራቢያ ወደሚገኘው ስፍራ መመለሳቸው ተገልጿል። ከአካባቢው በማህበራዊ ሚዲያ የተገለጹት ዘገባዎች ዩናይትድ ስቴትስና አጋሮቿ የጥቃቶቹን መነሻ ቦታዎች በተከታታይ መደብደባቸውን አመላክቷል።
ሀብታሙ ስዩም ለዜናዎቹ አመሰግናለሁ። በማዳመጥ ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁን የጋቢና ቪኦኤ የልደት በዓል ዋዜማ መሰናዶ ነው። ለመላው የክርስትና እምነት ተከታዮች በሙሉ በድጋሚ እንኳን አደረሳችሁ እያልን ለዕለቱ አብይ ወዳደረግናቸው ርዕሶች እንሻገር። ዩናይትድ ስቴትስ በዘርፉ ከተሰሩት መካከል በእጅጉ ዘመናዊ ሆኖን የጀምስ ዌብ ቴሌስኮፕን ከሰሞኑ ወደ ጠፈር ልካለች። ቴሌስኮፑ በህዋ ላይ በሚያደርገው ጉዞ ወቅት ለበርካታ የሰው ልጆች ጥያቄ መልስ ያስገኛል ተብሎ ይጠበቃል። ስለ ቴሌስኮፑ ፋይዳ የበለጠ ለማወቅ ሀብታሙ ስዩም ዶክተር ብሩክ ላቀውን በስልክ አግኝቷቸዋል። ቀጥሎ ይቀርባል።
ስሜ ብሩክ ላቀው ነው። ናሳ ውስጥ ከ30 አመት በላይ ሰርቻለሁ ፕላኔታሪ ዲቪዥን ውስጥ። አሁን ደግሞ ከፊት ቆራጥ በፊት ጥሮታ ወጥቻለሁ። ሶ ቢገኝ ያለኝ ማረጋ አሁን ሲኒየር ፌሎ ነኝ። የናሳ ሲኒየር ፌሎ ስለሆንኩኝ ስብሰባዎችና ሚቲንጎች አቴንድ አደርጋለሁ። ከዛው ላይ ደግሞ የአንዳንድ የወደፊት ሚሽኖችን ሪቪው አደርጋለሁ።
እጅግ በጣም አመሰግናለሁ ዶክተር ብሩክ። እንግዲህ ከሰሞኑ ዩናይትድ ስቴትስ የጄምስ ዌብ ቴሌስኮፕን ወደ ጠፈር እንዳመጠቀች ተሰምቷል። ከዚህ በፊትም ሃብል የተሰኘ ቴሌስኮፕ ወደ ጠፈር በ1990ዎቹ ይመስለኛል በጎርጎሳውያኑ ዘመን እንዲመጥቅ ተደርጓል። እነዚህ ቴሌስኮፖች በመጀመሪያ ደረጃ እንዲመጥቁ የሚደረግበት ዋነኛው አላማው ምክንያቱ ምንድነው?
እንግዲህ ዋናኛው አላማው መቼም ሳይንስ ነው። እዚች ምድር ላይ ሰው እስከሆነ ድረስ፣ አምሮ እስካለን ድረስ፣ ጭንቅላት እስካለን ድረስ ሁልጊዜ እንዴት ነው እዚህ የመጣ ነው? ይሄ አካባቢያችን የምናየው ሁሉ ከየት ነው የመጣው? ፕላኔታችን እንዴት ነው ፀሐይን የምትዞሩ? ፀሐይንና ፕላኔቶቹ እንዴት ተፈጠሩ? ከዛ ደግሞ ፀሐያችንና ፕላኔት ደግሞ ጋላክሲ ውስጥ እንዴት ተገኙ? ይሄ ሁሉ ለመመለስ እንዲረዳ ነው እነዚህ ቴሌስኮፖች የሚላኩት። እና በጣም በርቀት እንዲያዩ ተደርጎ ዩኒቨርስን ያለንበትን ዩኒቨርስ ድንበሩን ጫፍን ለማየት ነው እንግዲህ ዋናው ሙከራ።
እንግዲህ ከዚህ በፊት የተላከ ሃብል የተባለ ቴሌስኮፕ አለ። ይሄ ባለበት ሁኔታ ያሁኑን የጄምስ ዌብ ቴሌስኮፕን መላክ አስፈላጊ የሚያደርገው ምንድነው? ቀደም ብሎ የነበረው ቴሌስኮፕ ስራውን አቁሟል ማለት ይሆን?
አይ አላቆመም። እንደውም የበፊቱ ቴሌስኮፕ የሃብል ቴሌስኮፕ ግኝት ነው ይሄኛውን እንድትሰራና እንዲመጥቅ የተደረገበት። የቀድሞ ሃብል ቴሌስኮፕ ያው እንደምታውቁት ከመሬት ቅርብ ሆኖ ነው የሚዞረው። ወደ 350-400 ኪሎ ሜትር ነው ከምድር። መነጽሩ ዋናው ቴሌስኮፕ መስታወቱ ተበላሽቶ ታስታውስ እንደሆነ አስትሮኖቶች ተልኮ ሁሉ አድሰውታል። ይሄኛው ሁለተኛው ግን በጣም ሩቅ ነው የሚሄደው። 1,000,000 ኪሎ ሜትር ርቀት ላይ ነው የሚሆነው። ስለዚህ እንደ ፕላኔት ፀሐይን ነው የሚዞረው እንጂ ምድራችንን አይዞርም። ስለዚህ ቢበላሽ ሰው ልኮ ማደስም አይቻልም። ስለዚህ ይሄ ነው ልዩነቱ። ዋናው ግን ሳይንሳቸው የሚቀጣጠል እንጂ አንዱ አንዱን አይተካም። እንደውም በአሁኑ አነጋገር የሚደማምር ነው ለማለት ይቻላል።
በየጊዜው በዜና አውታሮች አዳዲስ ቴሌስኮፖች መጠቁ እንዲመጥቁ ተደረጉ የሚሉ ዜናዎችን እንሰማለን። የእነዚህ ቴሌስኮፖች መምጠቅ በሰው ልጆች ሕይወት ውስጥ የሚኖረው ፋይዳና ጥቅሙ ከምን ጋር ይያዛል?
ጊዜ ካለን ስለ አዲሱ ጄምስ ዌብ ስፔስ ቴሌስኮፕ ትንሽ አንዳንድ ተጨማሪ ኢንፎርሜሽኖች ለመስጠት፣ የመጀመሪያው ድሮ የተላከው ቴሌስኮፕ ዋናው መስተዋቱ ብርሃንን የሚቀበለው መስተዋት ማለት ነው 2 ሜትር ተኩል ነበር። ይሄኛው 6.5 ሜትር ነው። ስለዚህ በሰርፌስ ኤሪያ በማለት ከመቶ እጥፍ በላይ ፓወር አለው የአሁኑ ቴሌስኮፕ በዛ አንጻር ሲታይ። ሁለተኛው የድሮ ቴሌስኮፕ በአይናችን የማየው የምናያት ብርሃን ነበር የሚያየው፣ ኦፕቲክስ ብቻ ነበረ። የአሁኑ ግን ከዛ ወደ ኢንፍራሬድ በአይን የማይታየው የሙቀት ጨረር ማለት ነው በዛ ነው የሚያየው። ለምን? በጣም ጫፍ ጫፍ ዩኒቨርሳችን 13 ቢሊዮን ዓመት በፊት ሲመሰረት በዛን ጊዜ ምን እንዴት ጨረር ወደ ማተር እንዴት ጨረር ወደ ሃይድሮጂን እንደተቀየረ ዳርክ ማተር የሚባለው ነገር እዛ ላይ ትልቅ ተጽዕኖ ነበረው የሚባል ስላለ ያንን ለማየት ቢግ ባንግ ነው እንግዲህ ዩኒቨርስ ጀምረ የሚባለው የ13 ቢሊዮን ዓመት በፊት የሆነውን ለማየት ነው። እንዴት ነው ጨረር ወደምንነካካው እንደ ብረት፣ እንደ እንጨት፣ እንደ ድንጋይ እንዴት ተቀየረ የሚለው ፈንዳሜንታል በጣም መሰረታዊ የሆነ ጥያቄ ለመመለስ ነው የሚላከው። እና አሁን ላቀረብከው ጥያቄ ምንድን ነው ጥቅሙ ከተባለ፣ አንደኛ $10 ቢሊዮን የወጣው ቴሌስኮፕ እንግዲህ ከዚህ በፊት ከተላኩ ቴሌስኮፖች ወይም ሚሽኖች በጠቅላላ ከፍተኛ ወጪ የተደረገበት እና ደግሞ በጣም የተወሳሰበ በጣም ኮምፕሌክስ የሆነ ቴሌስኮፕ ነው። እና ይህንን ግን ለማድረግ እዚህ ምድራችን ላይ ማአት እኮ ኢንጂነር ሰርቷል። ማአት አዳዲስ ወጣት ኢንጂነሮች ሰልጥነዋል በጣም በላቀ ቴክኖሎጂ። ብዙ ሰዎች $10 ቢሊዮን ዝም ብሎ ጠፈር ላይ አይደለም የተወረወረው፣ የሰዎች ደሞዝ ነው የሆነው። ተመልሶ በታክስም ወደ መንግስት ይመለሳል። እና ከዛ በተለፈ ደግሞ ብዙ ኢንቨንሽንስ በጣም ኮምፕሊኬትድ ስለሆነ አስቸጋሪ ስለሆነ ብዙ አዳዲስ ኢንቨንሽንስ ተደርገዋል ይህንን ለመስራት። እና እነዚህ ለወደፊት ጠፈር ላይ ትላልቅ ቴሌስኮፖች ወይም ወደ ማርስ የሚሄዱ ትልልቅ መንኮራኩሮች እዚህ ምድር ላይ ከመቅጠም እዛ ጠፈር ላይ መቅጠም እንደሚቻል ሁሉ የሚረዳ ነው ይሄ ቴሌስኮፕ የተላከው። እና ብዙ ቴክኖሎጂ አዳዲስ ቴክኖሎጂዎች ለሰው ልጅ አትርፈዋል ማለት ነው።
ስለዚህ በአጠቃላይ የሰው ልጆች የጀመሩትን ምርምር አንድ እርምጃ የሚያራምድ ነው ማለት ይቻላል።
በጣም እንደው 10 ወይ 100 እርምጃ ወደፊት የሚያስኬድ ነው። በአሁኑ ሰዓት 1 ሚሊዮን ተኩል ኪሎ ሜትር ነው የተባለው የሄዶም የሚያርፉበት ቦታ። አሁን 60% ተጉዟል። ወደ 130,000 ኪሎ ሜትር ተጉዟል። ቀጥሎ ሳምንት እንደዚህ ይደርሳል ማለት ነው። እና ከዛ እንግዲህ ያው ሳይንስ ስራውን ይጀምራል።
እጅግ በጣም አመሰግናለሁ ዶክተር።
እኔም አመሰግናለሁ።
እናመሰግናለን። በማዳመጥ ላይ የምትገኙት ከአሜሪካ ድምጽ የሚተላለፈውን የጋቢና ቪኦኤ መሰናዶ ነው። ተከታዩ ዘገባችን ደግሞ ስፖርት ነው። የካሜሩን ባለስልጣናት በሀገሪቱ በርካታ ሰዎች በመጪው እሁድ የሚጀምረውንና በአህጉሪቱ ተወዳጅ የሆነውን የእግር ኳስ ዋንጫ ውድድርን ለመታደም ሲሉ የኮቪድ-19 ክትባትን እየወሰዱ ነው ሲሉ አስታውቋል። የውድድሩ አዘጋጆችም ታዳሚዎች ቢከተሙም እንኳን ወደ ስቴዲየሙ ዘልቀው ለመግባት ኮቪድ-19 ተመርምረው ከቫይረሱ ነጻ መሆናቸውን ማረጋገጫ ይዘው መምጣት እንዳለባቸው እያስተዋወቁ ይገኛሉ። የሞኪ ኤድዊን ከንድንዝ ዘገባ ቀጥያ ያቀርብላችኋለሁ። በካሜሮን ያውንዴ በሚገኘው ሜሳሲ ሆስፒታል ፊት ለፊት የሞተር ሳይክል ታክሲ ሹፌሮች ኮቪድ-19 ክትባትን ለመውሰድ ተሰልፈዋል። ከነሱ ውስጥ አንዱ የታክሲ ሹፌሮች ማህበር ምክትል ፕሬዝዳንት የሆነው የ29 ዓመቱ ጋብርኤል ንዴዚ ነው። ንዴዚ የአፍሪካ ዋንጫ ለማየት የሚችለው በመከተብ ብቻ መሆኑን ይናገራል።
I'm not taking the vaccination because I really trust it. No, my main place is that
ከተባቱን የሞስደው ስላመንኩበት አይደለም። በአውሮፓ የሚጫወቱትን የሴኔጋሉን ሳዲዮ ማኔ የግብጹን አጥቂ መሐመድ ሳላህን ለማየት ነው። ስለነሱ ሰምቻለሁ ግን አይቻቸው አላውቅም። ያለኝ እድል ይሄ ነው። ከተባቱን ወስዶ ወደ ሜዳ በመግባት እነሱን መመልከት። ብዙ ሰው ከተባቱን እየወሰደ ያለው በአፍሪካ ዋንጫ ምክንያት ነው።
ነዴዚ የታክሲ ሾፌሮች ማህበር የአፍሪካ ዋንጫን ለመመልከት ለሚሹ አባላቶቹ በነጻ እንዲከተቡ ሲያበረታታ መቆየቷል ይላል። እስካሁን ድረስም 300 የሚደርሱ የሞተር ሳይክል ታክሲ ሾፌሮች ክትባቱን መውሰዳቸውንም አስታውቋል። ሆቴሎች፣ ምግብ ቤቶችና የአውቶብስ መጓጓዣ ድርጅቶችም ሰራተኞቻቸው የአፍሪካ ዋንጫን ለመታደም ወደ ካሜሩን የሚመጡ በሺዎች ከሚቆጠሩ ሰዎች ጋር ስለሚገናኙ እንዲከተቡ እያስገደዱ ይገኛሉ። የካሜሩን መንግስት ያለፈው ወር ላይ የእግር ኳስ ታው ለመታደም ወደ ስቴዲየም የሚገቡ ሰዎች ክትባት ካርድ እንዲያሳዩ መመሪያ አውጥቷል። ይህን ተከትሎም የእግር ኳስ ደጋፊዎችም ክትባቱን እየወሰዱ ነው። የአፍሪካ የእግር ኳስ ኮንፌዴሬሽን ካፍ ታዳሚዎች ወደ ስቴዲየም ሲመጡ ከክትባት ካርድ በተጨማሪም የ24 ሰዓት እድሜ ያለው ከኮቪድ-19 ነጻ የሚል የማረጋገጫ ወረቀት ይዘው እንዲመጡ መመሪያ አውጥቷል። ይህንን ማድረግ ሳይችሉ ቀርተው የኮቪድ-19 ምርመራ ውጤት ላላመጡትም የእግር ኳስ ስቴዲየሞቹ በር ላይ የኮቪድ-19 ምርመራ የሚደረግ ይሆናል። ዶክተር ጆርጅስ አላኢን ኤቶሙንዴ ሙባላ ካሜሮን የማህበረሰብ ጤና ሚኒስቴር መስሪያ ቤት ውስጥ የወረርሽኝና የተላላፊ በሽታዎች ዳይሬክተር ናቸው።
ካሜሩን ይህንን የአፍሪካ ዋንጫ በነጽናና ጤናማ በሆነ መንገድ ለማካሄድ የክትባት ጣቢያዎችን ቁጥር ከማሳደግ በተጨማሪም እጅግ ብዙ የኮቪድ-19 ክትባቶች ከቻይና፣ ከአውሮፓና ከአሜሪካ እንዲገቡ አድርጋለች። ወደ ክትባት ጣቢያ የሚመጡ አብዛኞቹ ሰዎችም የሚከተቡት ይህንን የአፍሪካ እጅግ የሚከበር ውድድር ለመመልከት እንደሆነ እየተናገሩ ይገኛሉ።
ወደ ካሜሩን የእግር ኳስ ጨዋታውን ለመታደም በአየር፣ በየብስና በባህር መጓጓዣዎችን ተጠቅመው የሚገቡ ደጋፊዎች፣ ተጫዋቾችና ባለስልጣናት በሙሉ የኮቪድ-19 ምርመራ እየተደረገላቸው ሲሆን ቫይረሱ የተገኘባቸው ወደ ሆስፒታሎች ለሕክምና እየተወሰዱ ነው። ይሁንና እስካሁን ድረስ ምን ያህል ደጋፊዎች፣ ተጫዋቾችና ባለስልጣናት ላይ ቫይረሱ እንደተገኘ ይፋ አልተደረገም። የጋቢና ቪኦኤ የልደት ዋዜማ መሰናዶ ከአሜሪካ ድምጽ ዋሽንግተን ዲሲ መደመጡን ይቀጥላል። በሰሜን ኢትዮጵያ የነበረው ጦርነት አሻራውን ከተወባቸው ስፍራዎች መካከል አንዷ ታሪካዊቷ የላሊበላ ከተማ ናት። ከተማዋ የበለጠ የምትታወቀው በልዩ የገና አከባበር ስነ ስርዓቷ ነው። ዘንድሮ የጦርነቱ ድባብ ብዙም ባይጠፋም በርካቶች ግን በዓሉን ለማክበር ወደ ከተማው እያመሩ ይገኛሉ። ይህንን በተመለከተ ሀብታሙ ስዩም በላሊበላ ከሚገኘው ባልደረባችን ኬኔዲ አባተ ጋር አጭር ቆይታ አድርጓል።
እጅግ በጣም አመሰግናለሁ ኬኔዲ አባተ የቪኦኤ ዘጋቢ በኢትዮጵያ በዛሬው ለት እንግዲህ የምትገኘው በታሪካዊቷ የላሊበላ ከተማ ነው። የላሊበላ ከተማ ደግሞ በእጅጉ የምትታወቀው የገና በዓል በድምቀት ከሚከበርባቸው ከተሞች መካከል አንዷ የኢትዮጵያ ከተማ በመሆኗ ነው። የከተማዋ ድባብ ምን ይመስላል ከሚለውን ጀምር እስቲ።
እንግዲህ እንደሚታወቀው የላሊበላ ከተማ የህዋት ኃይሎች ለቀዋት ከወጡ የአንድ ወር ያክል ቢሆናት ነው። ከሐምሌ መጨረሻዎች ጀምሮ እስከ ህዳር መጨረሻዎች አካባቢ ለአምስት ወራት ያክል የህዋት ኃይሎች በዚች ከተማና በአካባቢዋ ነበሩ። ገባ ወጣም እያሉ አካባቢዋ እንግዲህ ሐምሌ 25 26 አካባቢ ነው ከከተማዋ እና ከአካባቢው ሙሉ በሙሉ በሚባል ደረጃ የለቀቁት። እንግዲህ እንደሚታወቀው ቀደም ሲል አንተም እንዳነሳኸው ላሊበላ የገና በዓል በድምቀት ከሚከበርባቸው ስፍራዎች አንዷ ነች። እንዲሁም በተለምዶ ለገናን በላሊበላ ጥምቀትን በጎንደር በመባልም ይታወቃል። ከተማዋ እጅግ የገና በዓል በድምቀት የሚከበርባት እንደመሆኑ ማለት ነው። እንደሚታወቀው የወጥ አለቶች የተፈለፈሉ አብያተ ክርስቲያናትም የሚገኙባት ከተማ እንደመሆኗ በርካታ ጎብኚዎች በከተማዋ መጥተው በተለይ የገና በዓልን በዚች ከተማ እንደሚያከብሩ ይታወቃል። እንግዲህ በዛሬው ዕለትም እኛ ከአዲስ አበባ ተነስተን በምንመጣበት ሰዓት አውሮፕላኑ ሙሉ በሆነ ደረጃ ነበር ሰው ጭኖ ሲመጣ የነበረው። ከነዚያ መካከል አብዛኛው ዳያስፖራዎች ናቸው። እዛው አውሮፕላን ውስጥም ሳናግራቸው ነበር እጅግ በጣም ደስተኛ እንደሆኑ ነግረውኛል። በዚህ ሁኔታ የገናን በዓል በላሊበላ እናከብራለን ብለው ይጠብቁ እንዳልነበር ነግረውኛል። ከዛ ባለፈ እንግዲህ ከሌሎች የሀገሪቱ ክፍሎችም ወደ ከተማዋ ሲመጡ የነበሩ እንግዶችን አግኝቻለሁ። ከነዚህ መካከል ከጎንደር የመጡ ይገኙበታል። እስኪ የነሱን አስተያየት በጥቂቱ ሰምተን እንመለስ።
ስሜ ትግስት አለባቸው እባላለሁ። የመጣሁት ከጎንደር ነው። የመጣንበት ምክንያት በዓልን ለማክበር ነው። በዛውም ደግሞ የተጎዳውን አካል ለማየት። በዚህ አጋጣሚ ደስ ብሎኛል። አክብሬ አላውቅም። ዛሬ ነው የመጣሁት ይሄን ጉዳይም ለማየት። ሁሉንም ነገር በቲቪ ስናየው ስለነበረ ይሄን ለማየት ነው የመጣነው ለመጎብኘት። እንኳን በሰላም አደረሰን። ይሄ ቀን ይመጣል ብለን እንኳን ተስፋ አጠበቅንም ነበር።
ስሜ ጌቱ ያልነው እባላለሁ። የመጣሁት ከማዕከላዊ ጎንደር ምስራቅ ደንቢያ አይምባ ከተማ ነች። የመጣሁበት ሁለት አጋጣሚዎችን ለማየት ነው። አንደኛው በጦርነት የተጎዱን አካባቢዎች የተጎዱ ማህበረሰባችን ለማየት ነው። የደረሰብን በአማራ የደረሰውን ግፍ እሱን ለማየት ነው አንደኛው። ሁለተኛው ደግሞ ሃይማኖታዊ በዓሉን ለማክበር ነው። በነገራችን ላይ ለመጀመሪያ ጊዜ ነው የመጣው። አስቤበትም አልነበረም። ዞሮ ዞሮ ግን አሁን ላይ ያለውን አጋጣሚ ተጠቅሞ እነዚህን እንዳልኩ አጋጣሚን ለማየትና ያለውን ነገር ለመጎብኘት።
እንግዲህ ቀደም ብለህም ጠቅሰኸዋል፣ ላሊበላ ለበርካታ ወራት ጦርነት ሲካሄድባቸው ከነበሩ ከተሞች መካከል አንዷ ናት። የተኩስ ልውውጡ ጋብ ካለ ገና አንድ ወር ቢጠገው ነው። ይህ ሁሉ ባለበት ሁኔታ ሰዎች ለጉብኝት ወደዛ ከተማ ለማምራት ለምንድን ነው የፈለጉ?
ጥሩ። እንግዲህ ሀብታሙ፣ እንደሚታወቀው የጠቅላይ ሚኒስትሩ ጥሪ ይታወቃል። በውጭ የሚገኙ ዳያስፖራዎች እንዲሁም ደግሞ የሌሎች አገራት ጎብኚዎች የኢትዮጵያ ወዳጆች ያሏቸው በኢትዮጵያ መጥተው ጉብኝት እንዲያደርጉና በተለይም እነ ላሊበላን እና የመሳሰሉትን እንዲጎበኙ የገና በዓልን በተለይ በከተማዋ እንዲያከብሩ ያደረጉት ጥሪ ይታወቃል። እንግዲህ በዋናነት ዲያስፖራዎችም ሌሎችም የህብረተሰብ ክፍሎች ይህንን ጥሪ በመቀበል ነው ወደ ከተማዋ የሚመጡበት ምክንያት ማለት ነው። ከዚያም ባለፈ እንግዲህ የለመዱትን ነገር አለ። ሃይማኖታዊ በዓላትን በተለይም የገና በዓልን በላሊበላ ማሳለፍ የለመዱት በመሆኑ በዚህ ምክንያት እንደሚመጡም ነው የሚናገሩት ማለት ነው። ከላሊበላና አካባቢው ሰላም መሆኑን ለዓለም ህብረተሰብ ማሳየት ስለምንፈልግም ነው የመጣ ነው ወደ ላሊበላ መምጣትን የመረጥ ነው የሚል አስተያየት እየሰጡኝ ያሉ። እንግዲህ ከዛ ባለፈ የአማራ ክልል የባህልና ቱሪዝም ቢሮ ኃላፊ አቶ ጣሂር መሐመድን አናግሬያቸው ነበር። እዚሁ ላሊበላ ከተማ ውስጥ አግኝቻቸው እርሳቸውም እንግዲህ የሚሉት እጅግ በርካታ ጎብኚዎች እንደሚመጡ ነው የነገሩኝ። እኔም እንደተመለከትኩት በርካታ ጎብኚዎች በከተማዋ እየተንቀሳቀሱ ነው የሚገኙት። ምንም እንኳን በከተማዋ የተለያዩ የመሰረተ ልማቶች አሁንም አገልግሎት ባይሰጡም መብራትን ጨምሮ የኢንተርኔት አገልግሎት ማግኘት ይቻላል። ከዛ ባለፈ የመብራት አገልግሎት ግን እስካሁን ድረስ ወደ ከተማዋ መመለስ አልቻለም። ከዚያም ጋር በተያያዘ የምሽቱ ድባብ በላሊበላ ያን ያክል ደማቅ የሚባል አይደለም። ከዛ ባለፈ ግን በርካታ ጎብኚዎች አሁንም እየገቡ ነው የሚገኙት። ጋሸና አካባቢ አቅንተን ነበር፣ ከላሊበላ 64 ኪሎ ሜትር ያክል ርቀት ላይ የሚገኝ ከዛ ከተማም ጭምር በእግራቸው ጭምር የሚመጡ የሃይማኖት ተጓዦችን ወይም ደግሞ በዓሉን ለማክበር ወደ ከተማዋ የሚመጡ ጎብኚ ጎብኚዎችን መታዘብ ችለናል ማለት ነው።
እጅግ በጣም አመሰግናለሁ ኬኔዲ አባተ። የቪኦኤ ዘጋቢ በላሊበላ ከተማ ውስጥ ትገኛለህ። በታሪካዊቷ የላሊበላ ከተማ የዘንድሮው የገና በዓል አከባበር ምን እንደሚመስል ነገና ከነገ ወዲያ ባሉ ዝግጅቶቻችን መካከል በድምጽና በቪዲዮ የታገዙ ዘገባዎችን እንደምትልክልን እገምታለሁ። ለአሁኑ በእጅጉ ነው የማመሰግነው። መልካም ምሽት ይሁንልህ።
አመሰግናለሁ አጣሙ። መልካም ምሽት።
ጋቢና ቪኦኤ ይቀጥላል። ከኛ ጋር ስለሆናችሁ እናመሰግናለን። ቁጥራቸው ከ150 የሚልቁ የዲያስፖራ ማህበረሰብ አባላት፣ ዲፕሎማቶችና የውጭ መገናኛ ብዙሃን ባልደረቦች በጦርነቱ ጉዳት የደረሰባቸውን የአፋርና የአማራ አካባቢዎችን ጎበኙ። በደረሰው የሰው ህይወት ማጥፋትና መፈናቀል፣ የንብረት ዘረፋና ውድመት ማዘናቸውን የገለጹት ጎብኚዎቹ በመልሶ ማቋቋሙ ተግባር እንደሚሳተፉና ወደ መጡበት ሲመለሱም ዓለም አቀፉ ማህበረሰብ የደረሰውን ጉዳት በሚገባ እንዲገነዘብ ኃላፊነታቸውን እንደሚወጡ ገልጸዋል። መስፍን አራጌ በዚህ ዙሪያ ዝርዝር አለው።
በከፍተኛ የመንግስት አመራሮች አቀባበል የታጀበው የአፋር ጉብኝት በጦርነቱ ጉዳት ደርሶባቸው በተለያዩ መጠለያ ተቋማት የተጠለሉ ተፈናቃዮችን ጎብኝቷል። በጦርነቱ የህወሓት ኃይሎች ዘረፋና ውድመት ፈጽመውባቸዋል የተባሉ ተቋማትን ቃኝተዋል። እንደ ውጭ ጉዳይ ሚኒስቴር የዲያስፖራ ኤጀንሲ ዲፕሎማትና የጉብኝቱ አስተባባሪ ደጉ ደስታ መግለጫ
በውጭ ጉዳይ ሚኒስቴር ያሉት አምባሳደሮች አሉ፣ ዲፕሎማት ሰራተኞች በውስጡ ያዘበት ኮንዲሽን አለ። የኢትዮጵያ ተወላጅ ያሉት ግን ከአሜሪካና ከአውሮፓ ሀገራት ይሄንን አፍሪካ ማለት የሀገሬ ናት ኢትዮጵያ ደግሞ ያውም የተገኘንባት ሀገራችን ናት በሚል ስሜት ከብዙ ሀገራት የሌላ ሀገር ዜጎች የመጡበት ኮንዲሽን አለ። እንደዚሁም ደግሞ በኡጋንዳ የኢትዮጵያ አምባሳደር ተሳትፎ የሚመራ የጋዜጠኞች ማህበራት በርካታ ሰዎች ናቸው የተገኙት። በአጠቃላይ ማለት
በአካባቢው የደረሰውን ውድመት ብቻ ሳይሆን የኢንቨስትመንት አማራጮች የተመለከቱት ጉብኝቶቹ ዛሬ በደሴ ከተማ የህወሓት ኃይሎች ጉዳትና ዘረፋ ፈጽመውባቸዋል በሚባሉት ቦሩ ሜዳና ደሴ ሪፈራል ሆስፒታሎች እንዲሁም በወሎ ዩኒቨርሲቲ ደሴ ግቢ ቆይታ አድርገዋል። ከአሜሪካ ሎስ አንጀለስ የመጡትና የህግ የዓለም አቀፍ ፖሊስና የትምህርት ባለሙያ የሆኑት ዶክተር ታዲዮስ በላይ በንጹሃን ዜጎች ላይ የደረሰው ሞት፣ አካል ጉዳትና መፈናቀል፣ በአገልግሎት ሰጪ ተቋማትም ላይ የተፈጠረው ዘረፋና ውድመት ስሜት የሚጎዳ ነው ሲሉ ነበር የገለጹት።
ስሜቱ በጣም ከባድ ነው ለመግለጽ የእውነት በጣም ኢሞሽናል ነበርን ሁላችንም። ኦፍ ኮርስ ይሄ ነገር እዛ ሆነን በቴሌቪዥን በቪዲዮ በፎቶ መልክ አይተነዋል። ነገር ግን ደግሞ እዚህ መተ ደግሞ ስታየው ወገናችን ላይ እዚህ ምንም የሌለበት ፖለቲካ ውስጥ የሌሉበት ገበሬውን አፈናቅለው አርብቶ አደሩን አፈናቅለው ሜዳ ላይ ነው ጥለውት የሄዱት። ንብረቶች ተዘርፈው እነዚህ የመንግስት ተቋማትም ቢሆኑ የሚያገለግሉት ህዝብን ነው፣ ምስኪኑን ህዝብ፣ ይሄን እንደ ህዝብ ነው እያገለገሉ ያሉት እና በዚህ ደረጃ እንደዚህ በጣም እጅግ በጣም አሰቃቂ የሆነ በጣም አጸያፊ የሆነ ድርጊት ሰርተው በመሄዳቸው የእውነት በጣም ሁላችንም ተሰምቶናል። በጣም እጅግ በጣም አዝነናል።
በፈረንሳይ ሀገር ፓሪስ ከተማ ውስጥ በዩኒቨርሲቲ መምህርነት የሚያገለግሉት ፕሮፌሰር ብዙነች ታምሩም በተለይ በወሎ ዩኒቨርሲቲ ላይ የደረሰውን ጉዳት የሚያስቆጭ ነው ይላሉ።
እኔ እንግዲህ ዩኒቨርሲቲ ፕሮፌሰር ከሆንኩ ድረስ ዩኒቨርሲቲው በጣም ነክቶኛል እና ትንሽም ወደ ስሜታዊነት የሚያስገብቶኛል። ግን አሁንም ቢሆን መረጋጋት ያስፈልጋል። ለምን ስሜታዊነት ጥቅም የለውም። ይሄ ያየነው ተቋም ዩኒቨርሲቲ ወደ 39,000 ተማሪ የሚያስተናግድ ነው። 39,000 ተማሪ ስራ ፈቶ ተቀምጧል ማለት ነው። አስተማሪው መማር ማስተማር ሁሉ ሂደቱ ቆሟል፣ ሪሰርቹ ቆሟል ማለት ነው። ይሄ ደግሞ ጥሩ አይደለም። ይሄ ደግሞ የወሎ ዩኒቨርሲቲ በጣም ከኢትዮጵያ በሙሉ ለሚመጡ ተማሪዎች ትሬኒንግ የሚሰጥ ነው። ከሁሉም ስል ከትግራይም የመጡ ብዙ ልጆች የሚማሩበት ስለሆነ ይሄን ነገር ተረጋግተን ማየት ያለብን።
ግን ትምህርት ማለት አጥፊ ተግባራትን እንዳይደገሙ ማድረግ ነውና ከቁዘማ ወጥቶ ሁሉም የመፍትሄ አካል ሊሆን ይገባዋል ሲሉ መልእክት አስተላልፈዋል።
ትምህርት ማለት ምንድን ነው? እዚህም አሁን የደረስንበት እዚህ የምናየው ውድመት ከአሁን ወዲያ እንዴት ነው ኖ ሞር የሚባል አይደለ መፈክሩ? እንዴት ቦታ እንዳንደርስ እንዴት ነው አብረን የምንኖረው? እንዴት እንደዚህ ለፓብሊክ የሚሆኑ ዩኒቨርሲቲዎች፣ የጤና ተቋሞች የማትወድም ኢትዮጵያ የሚሆን ሎንግ ተርም ያስፈልጋል።
ዶክተር ታዲዮስ በበኩላቸው ያልተነገረውን ታሪክ የመንገር ኃላፊነት እንዳለባቸው ያስገነዘበ ጉብኝት እንደነበር ገልጸዋል።
እኔ ወኪ የመጣሁት የኢትዮጵያን ፓብሊክ ዲፕሎማሲ ኔትወርክ የሚባል ነው። ሎስ አንጀለስ አካባቢ እንደዚሁም ወደ 13-14 ስቴቶች ጋር ነው የምንሰራው አሜሪካ ውስጥ። ሰው የሚጠበቀው እንግዲህ ብዙ ነው። ዲያስፖራ በብዙ መልኩ በብዙ አይነት ተቃውሞ በማሰማት የተለያዩ የኮንግረስ አባላቶች ሊሆኑ ይችላሉ፣ የሴኔት አባላቶች ሊሆኑ ይችላሉ። እነሱ ኢትዮጵያ ውስጥ ያለው እውነታ አትሊስት የኛንም እንኳን ድምጽ ስሙ። መሬት ላይ ያለውን ነገር ይዘን እንሄዳለን፣ ተወካዮቻችን እናሳያለን። ተጎጆቹ እኛ ነን፣ የኛ ወገኖች ናቸው የተፈናቀሉ። ትምህርት ቤቱ የፈረሰው እኛ ጋር፣ ሆስፒታሉ የፈረሰው እኛ ጋር። ስለዚህ ይህንን ተመልከቱ። ይህንን ደግሞ በማገዝ በኩል ደግሞ የአሜሪካ መንግስት አስተዋጽኦ እዛ ውስጥ መካተት መቻል አለበት። ኢትዮጵያ ውስጥ ያለውን ሁኔታ በተንሸዋረረ መልኩ የተረዱበትን መንገድ ማስተካከል አለባቸው።
ለመልሶ ግንባታውም ላይ በገንዘብ በማቴሪያል በሀሳብና በሌሎች አስፈላጊ በሆኑ ጉዳዮች ሁሉ ለመደገፍ ዝግጁነታቸውን አረጋግጠዋል። ከአሜሪካን ሎስ አንጀለስ የመጡት ዶክተር ሊ ሴንኪስካ የኢትዮጵያ መንግስት ያስተላለፈውን ጥሪ ተቀብለው እንደ ሀገር ወደ ኢትዮጵያ፣ እንደ ሀገር ወደ አፍሪካ ለመጀመሪያ ጊዜ ነው የመጡት። የደረሰውን ጉዳት አሳዛኝ ሲሉ የገለጹት ዶክተር ሊ ወደ ሀገራቸው ሲመለሱ የደረሰውን ጉዳት ለዓለም አሳውቃለሁ ነው ያሉት።
My contribution is to inform those back in the United States what's going on as a result of US intervention.
የኔ ድርሻ የሚሆነው በአሜሪካ ጣልቃ ገብነት የደረሰውን ሁሉ አሜሪካን ለሚገኙት ማስረዳት ነው። በግሌ ከመልሶ መገንባት ተግባሩ ባለፈ በአፍሪካውያን ዲያስፖራ ማህበረሰብና አፍሪካ ውስጥ በሚኖሩ አፍሪካውያን መካከል ያለው መተባበር እንዲቀጥል ፈልጋለሁ። በዚህ መልኩ ነውና እንዲህ አይነቱን ጥፋት መከላከል የሚቻለው። እንዲያ ካልሆነ ግን በየጊዜው እናለማለን፣ በየጊዜው ይጠፋል። በምንኖርባት ሀገር ያለው መንግስት የኛነታችን መገኛ የሆነችውን አፍሪካን እንዲያጠፋ መፍቀድ የለብንም።
You know, we can't allow the governments in which we live to continue to destroy our homeland, which is the African continent.
በውጭ ጉዳይ ሚኒስቴር የዲያስፖራ ኤጀንሲ ዲፕሎማትና የጉብኝቱ አስተባባሪ ደጉ ደስታ ጉብኝቱ ከተያዘለት ዓላማ አንጻር በተለይ በጦርነቱ ጉዳት የደረሰባቸውን አካባቢዎችንና ህዝቦችን ችግር በማሳየቱ ረገድ የተሳካ እንደነበረ ነው የተናገሩት።
እዚህ ምንም እንኳን በቁጥር ውስን ይሁን እንጂ ዲያስፖራዎቹ ሌሎች ሀገራት ሚዲያዎችም የተገኙበት አጋጣሚዎች ነበሩና በላይቭም በምንም በርከት ያሉ ስራዎችን ለዓለማት እየሰሩ ስለነበረ አንደኛ እዚህ ሆኖ የቤት ስራውን እየወሰደ ያለበት ኮንዲሽን አለ። በግል ራሱ እዚህ ሆስፒታል ላይ እኔ ካሁኑ በኋላ ቲም አዋቅሬ በኔ በኩል ያሉትን በአሜሪካ አውሮፓ ያሉትን ሶሳይቲን ያነሳሳው እኔ በግሌ ይሄን ሰራለሁ። እንዲህ አይነት የነበሩ ስሜቶችን ለማየት ሞክረናል ማለት ነው።
ጎብኚዎቹ ነገ በኮምቦልቻ ከተማ በመሰረተ ልማትና ተቋማት ላይ የደረሰውን ጉዳት ከተመለከቱ በኋላ ጉብኝታቸውን እንደሚያጠናቅቁ ነው የደረሰን መረጃ የሚያመለክተው። ለአሜሪካ ድምጽ ሬዲዮ መስፍን አራጊ።
አድማጮቻችን ከኛ ጋር ስለነበራችሁ ቆይታ እያመሰገንን የሐሙስ ምሽት ዝግጅታችንን እዚህ ላይ ፈጸምን። ለመላው የክርስትና እምነት ተከታዮች በሙሉ መልካም የልደት በዓል ዋዜማን እየተመኘን በዚህ የምንሰናበታችሁ ኤደን ገረመው በመስተንግዶ፣ ሀብታሙ ስዩም በዜናዎቹ፣ ሰለሞን አባተ በአርቶቱ ከመላው የአሜሪካ ድምጽ ባለሙያዎች ጋር በመሆን ነው። በነገው ምሽት እንገናኝ። ደህና ደሩ። I'm not going to lie. I'm not going to lie.